በአንድ አገር ውስጥ ሊታጠቅና ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው ብለዋል በለንደን ኬን ዩኒቨርሲቲ የህግ መምህር ዶክተር አወል አለው። ዶክተር አወል በማከል በህገ መንግስትና በህግ በግልጽ እንደተቀመጠው የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ትግል ለማድረግ መርጦ ወደ ሀገር ውስጥ ከገባ በኋላ ታጣቂዎች ሊኖሩት አይገባም ብለዋል። ድርጅቱ ከዚህ ቀደም ከነበረው ልምድና ከሰራዊቱ ጋር በተያያዘ የሚያነሳቸው ጥያቄዎች የፖለቲካ ጥያቄዎች ናቸው ያሉት ዶክተር አወል አሎ እንዲህ ያሉ ጥያቄዎችን ያለትጥቅና በተብራራ መልኩ ማቅረብ ይጠበቅባቸዋል ብለዋል። ይህ ጉዳይ ለሀገሪቱ ተጨማሪ ግጭት ፈጣሪ እንዳይሆንም መንግስትም የኦሮሞ ነጻነት ግንባርም መፍትሄውን በአስቸኳይ ሊያበጁለት ይገባል ብለዋል። ዶክተር አወል አሎን ሲሆን ግርማ ነች ያነጋገረቻቸው።
በጣም አመሰግናለሁኝ ዶክተር አወል አሎ በለንደን ኬል ዩኒቨርሲቲ የህግ መምህር ኖት። ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔን ይሰጣሉ፣ ሐሳብና አስተያየቶችን ያካፍላሉ። እንግዲህ ወደ ደወልንበትና እሱን ወደ ጋበዝንበት ጉዳይ ልግባ። ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነጻነት ግንባር ኦነግ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ኢብሳ በሊቀመንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነጻነት ግንባር ወደ ኢትዮጵያ በከፍተኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወዘዛ እየተሰሙ ይገኛሉና በእርሶ በኩል ይህንን ማብራሪያ እንዲሰጡን የጋበዝነውና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድነው መሆን የሚገባው በህግ?
አመሰግናለሁ። እንግዲህ አነገው ውስጥ ምንድነው የሚፈቀደው ምንድነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የህገ መንግስት ስርዓቱ ነው የሚሆነው። ህገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ ማህበራዊም ሆነ ባህላዊ ጉዳዮችን ከህግ አንፃር የምንተነትነው ከህገ መንግስቱ አንፃር ነው። ስልጣን የሚሰጠው የሚከለክለው ኃይል የሚሰጠው የሚከለክለው ህገ መንግስቱ ስለሆነ ማለት ነው። ህገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው። በአንድ ሀገር ውስጥ ኃይልን የመጠቀም መብት፣ ህግን የማውጣት፣ ህግን ተግባራዊ የማድረግ፣ ህግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ኃይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከኃይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት ህገ መንግስቱ የተቋቋሙ አካላቶች ህገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ ሊኖራቸው ይፈልጋል። ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ ማለት ነው። እነዚህ በህግ ማዕቀፍ ውስጥ የመንግስት አካላት ተብለው ኃይልን መጠቀም እንዲችሉ ህገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጪ በህገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ህገ መንግስታዊ በሆነ የፖለቲካ ሂደት ውስጥ ተሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። እንግዲህ የአይነት ሎጂክ ሊሰራ አይችልም ማለት ነው።
እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጨቅና ከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉሙዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባንዲራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉሙዝ ክልል ለኛ ሲሰጠን ይሄንን ሲናገር ይሄንን ለማረጋገጥ ወደ የኦሮሞ ነጻነት ግንባር ቃል አቀባይና የስራ አስፈጻሚ አባል አቶ ቶሌራ አዳባ ጋር ደውዬ ነበርና እሳቸው ምንድነው ያሉት በወቅቱ ዝርፊያ መኖሩን ግድያ መኖሩን አምነው ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይሄንን አያደርግም ብለው ነበርና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቄያቸው ተከታዩ ምን ላይ ሰጥተው ነበርና እስቲ እሱን እንስማና እሱ ላይ ያሉትን አስተያየት ነግሩኛል።
የኦሮሞ ነጻነት ግንባር በሰላማዊ መንገድ ትግሉን ለማካሄድ ወደ አገር ቤት መላላቱ ይታወቃል። ከነበሩት ኃይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት ወደ አዘርባይጅ ገብቷል። ሌላው ደግሞ በተለያዩ አገሪቷ ክፍሎች በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ ነው የምንገኘው እና በአሁኑ ወቅት በምዕራብም፣ በደቡብም፣ በምስራቅና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ።
እንግዲህ እንደሰሙት ያሰባሰብን ነው ይላሉ አቶ ቶሌራ፣ መኖራቸውን ደግሞ ያረጋግጣሉ። እና እነዚህ ሰራዊቶች ምንድነው ሊደረጉ የሚገባው?
እንግዲህ አሁን እሳቸው የተናገሩትን እንደ መነሻ መንወስድ ከሆነ ፋክቱ ምንድነው የሚለውን ነገር አናገም፣ ግን እሳቸው የሚሉትን ነገር ጥርጣሬ ውስጥ የምናስገባበት ምክንያት አይኖርም። አሁን ካሉት ነገር የሚረዳው የታጠቁ ኃይሎች እንደሳቸው በጠቀሷቸው አካባቢዎች እንዳሉ፣ ከመንግስትም ጋር እያደረጉ ያሉት ንግግር እንዳለ እና አስፈላጊ ወደ ሆነው ወደተዘጋጀላቸው ቦታ እንደሚሄዱ እና ከዛ በኋላ ወደ ሌሎች ኃይሎች ኢንተግሬት እንደሚደረጉ ነው እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው። እንደሚታወቀው እንግዲህ የተለያዩ አካላት ይሄንን መንግስት በተለያየ አይነት መልኩ ሲታገሉ ቆይተዋል። ምናልባት ታጥቀው የነበሩ ኃይሎች ካሉ የኦነግም የሌሎችም ኃይሎች ይህ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ኃይል ብቻ ስለሚያስፈልግ በአንድ ነገር ውስጥ ማለት ነው፣ እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት ዓላማ ሊፋለም ወደሚችልበት መስመር መግባት እንዲቻል ከመንግስት ጋር ስምምነት አድርጎ እነዚህን ኃይሎች ወይ ወደ አገሪቱ መከላከያ ሰራዊት መቀላቀል ሊሆን ይችላል፣ አካባቢው ካሉ የፖሊስ ኃይሎች ጋር እንዲሰሩ ማድረግ መሆን ይችላል፣ አሰልጥኖ ወደ ስራ ማስገባት ሊሆን ይችላል። ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው። ከዚህ በፊት የተለያዩ ኃይሎች እንዳሉ ይታወቃል። እነዚህ ኃይሎች ግን አሁን ህገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል። ትጥቅ ሳይፈቱ ከአንድ መንግስት ውጭ የሆነ ሌላ የታጠቀ ኃይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲውን መሄድ አንችልም። ህዝቡ ሲታገልለት የነበረው የህግ የበላይነት ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄ ይሄም ሊከበር አይችልም። ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ መሄድ የሚገባን ወደዛ ይመስለኛል። አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ የሌጂትመሲ ችግር አለበት፣ መንግስትንም ሌጂትመሲውን ያለመቀበል አይነት ጥያቄዎች ይነሳሉ። እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሰፕተብል የሆነ ልንቀበላቸው የምንችልበት ሁኔታ ሊኖር ይችላል። ወደኋላ ተመልሰን ሁሉን ነገር መፈትሽ ከሆነ ማለት ነው። ከአካቴድ አንጻር አንድ መንግስት በላይ የሚኖርበትና ህገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም። ህገ መንግስታዊ ስርዓቱ ቀስ በቀስ ህገ መንግስቱ በሚለው መልኩ መሻሻል ካልቻለ፣ የመንግስት ሌጂትመሲ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው።
ዶክተር አወል፣ አሁን የሰማነው የአቶ ቶሌራን አስተያየት ነበር። እንደተቀመጠው እርስዎም እንዳሉት እያሰባሰብን ነው፣ ከመንግስት ጋር እየሰራን ነው የሚለው ሀሳብ ነበር የተቀመጠው። ቆየት ብሎ አንድ ሳምንት ካለፈ በኋላ በዋልታ ሊቀመንበሩ የአቶ ዳውድ ኢብሳ ቃለ ምልልስ ሲተላለፍ ደግሞ ማን ነው ፈቺ ማን ነው አስፈቺ የሚል ነገር መጣና እሱን ተከትሎኛም አቶ ዳውድ ኢብሳን አነጋግረናቸዋል። እንግዲህ ማን ነው ፈቺ ማን ነው አስፈቺ በሚለው ሀሳብ ላይ ቆመ። ከዛ በኋላ ደግሞ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስተር ዴታ የሆኑት አቶ ካሳሁን ጎፌ ደግሞ ለጋዜጠኞች መግለጫ ሰጡ። በዛ መግለጫቸው ደግሞ ኦነግ ትጥቁን መፍታት አለበት አሉ። እስቲ የእሳቸውን ሀሳብ ላሰማዎትና ቀጣዩን በተመለከተ ይህንን የትጥቅ ማስፈታቱ ሂደት ምን መሆን አለበት የሚለው ላይ አስተያየት ይሰጡኛል።
ያቀረበው ጥሪ ከመጀመሪያውም ጀምሮ ሰላማዊ የፖለቲካ ውድድር ፉክክር ሜዳ ላይ እንዲገቡ የቀረበ ጥሪ እንጂ ትጥቅ ይዞ ሰላማዊ ትግል የሚባል ነገር ሊኖር አይችልም። በአንድ ሉዓላዊት ሀገር ውስጥ ትጥቅ ይዞ ሀገር መምራት የሚችለው መንግስትና መንግስት ብቻ ነው። ኢህአዴግም ጭምር ትጥቅ የለውም። ኢህአዴግ መንግስት ለመሰረተ የሚመራው መንግስት ስላለው እንጂ ትጥቅ ይዞ የሚንቀሳቀስ የፖለቲካ ድርጅት ለሀሳብ ልዩነት፣ ለሀሳብ ፉክክር ቦታ ያልሰጠ በመሆኑም ጭምር ነው። አንደኛው ለተመረመረ መረዳት ያለ የሚያስፈልገው ከመንግስት ጋር ዝግ ስምምነት ያልደረሰ ነው የሚለው ነገር። ያ ባይሆን ኖሮ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲገቡ እነሱም ትጥቅ ይዞ አልገቡም። ሁለተኛ ጦራችን በዛላንበሳ በኩል ሲገባ ትጥቅ ይዞ አልገባም። ስለዚህ የጦር ጉዳይ መፍታት አልፈታም ፈታለሁ የሚል ጉዳይ ይሄ ዳይሬክትሊ ከህግ የበላይነት ጉዳይ ጋር የሚያያዝ እንጂ ለድርድር የሚቀርብ የፖለቲካ ተፎካካሪ ፓርቲዎች የሚደራደሩበትም ጉዳይ ያልሆነ ቀይ መስመር መሆኑ መታወቅ መቻል አለበት የሚል መንግስት ማቋም አለ እዚህ ጉዳይ ላይ ማለት ነው።
እሺ ዶክተር አወላሉ እንግዲህ እንዴት ነው መፈታት ያለበት ይሄ ጉዳይ ይላሉ?
ከህግ የበላይነትና ከህገ መንግስታዊነት አንጻር የምናየው ከሆነ እስከቻ ያሉት አባባል አግባብነት ያለው ነው ይመስለኝ። እኔ ሁላችንም እንደምናውቀው አሁን ያለው ስርዓት ፋይን ፓርቲዎችን ወደ ሀገርም ይወስ ያለው የህገ መንግስቱን ምህዳርና ስርዓተ ዲሞክራሲያዊ ምህዳሩን እናሳው ሁላችንም ህገ መንግስቱን አክብረን የህግ የበላይነትን ተቀብለን ሰላማዊ የሆነ ኮንስቲቱሽናል የሆነ ፖለቲካ ላይ መስራት እንችላለን ይበቃናል የሚል አመለካከትን ግንዛቤ ያደረገ ነበር። እዛ ሁኔታ ተጋብዞ ለሀገር ቤት የሚገባ ኃይል ትጥቅን ይዤ እገባለሁ ትጥቅን ይዤ እሳተፋለሁ የሚል ከሆነ ያስከት ነው። ከዛ መርህ ሊሄድ የሚችል አይደለም። ምናልባት ማነው አስፈቺ ማነው ፈቺ የሚለው ግራ የሚያጋባ ማለት እንችላለን። ማነው ፈቺ ማነው አስፈቺ የሚለው እንግዲህ መንግስት የመንግስትን የበላይነት የሚመቀበል ከሆነ መንግስትና ስርዓቱ ብቻ ነው ትጥቅን መጣበቅ የሚችለው። ከዛ መንግስት ፍላጎት ውጪ ከህገ መንግስታዊ ስርዓቱ ውጪ ስርዓቱ የሚንቀሳቀስ ካለ መንግስት ያንን ኃይል የማስፈታት ግዴታ አለበት። ያ ህገ መንግስታዊ ግዴታው ነው። ምናልባት ምን ለማለት ተፈልገው እንደሆነ በደንብ ባይገባኝም ትንሽ ግልጽ በሆነ መልኩ አይ ትርክ አንፈታም የሚል ቋንቋ የለም። አትሊስት እዛ ጋር ምናልባት ሴንስቲቭ ነው ይሄ ጉዳይ የሚልም ነገር አንስተው ነበረ። ይሄ ሴንስቲቭ ነው የሚለው ቋንቋ እኔ እስከሚገባኝ ድረስ ምናልባት ከ1991-92 አካባቢ ኦነግ አዎ በተወሰነ ደረጃ ታሪክ አጋጣሚ ከዚህ ፊት የተፈጠሩ ነገሮች አሉ። ኦሮሞ ህዝብ አካባቢ እንስተት የሚታዩ ያም የኦነግ ጦሩን ተስቀሰስቶ 1992 አካባቢ ወደ እንትን ማስገባት ነበረ፣ ወደ ካምፕ የማስገባት ያ እንደ ትልቅ ስህተት ነው የሚታየው አብዛኛው የኦነግ ደጋፊ እና የኦሮሞ ህዝብ ውስጥ። ያ ስህተት መፈጸም የለበትም ከሚል አይነት አመለካከት በተለይም ደግሞ አሁን ያለው የኢትዮጵያ ወታደር የምንለው የኢትዮጵያን ህዝብ የሚወክል ወታደር አይደለም፣ የኢህአዴግ ወታደር ነው የሚል አመለካከትም አለ። ከዛ በኋላ የሰጡት ኢንተርቪው ውስጥ ያንን ነገር አንስተዋል። አይ ቲንክ እነዚህ ነገሮች በተወሰነ ደረጃ ሌጂትሜት የሆኑ ኮንሰርኖች እንደሆኑ መቀበል ያስፈልጋል።
ተቀባይነት ያላቸው ስጋቶች ማለቶት ነው።
ስጋቶቹ እንደ ስጋት፣ እነዚህ ግን ፖለቲካዊ ጥያቄዎች ናቸው። ከመንግስት ጋር በመግባባት ቀስ ብሎ በህገ መንግስቱ ምህዳር ውስጥ የሚፈቱ እንጂ ኦነግ እንደ አንድ ኃይል ታጥቆ በመንቀሳቀስ እነዛን ጥያቄዎች የሚፈታበት ሁኔታ አይኖርም። ስለዚህ ምናልባት ያንን ነገር ሲናገሩ የአፎለምታ ከሆነ ሀሳባቸውን በደንብ የመግለጽ እድል ያላገኙ እንደሆነ አይ ቲንክ በዛ ደረጃ መረዳት አስፈላጊ ነው። ከዛ ውጪ ግን ሁለት የታጠቁ ኃይሎች አንድ ሉዓላዊ ሀገር ውስጥ ሊንቀሳቀሱ የሚችሉበት የፖለቲካም ሆነ የፍልስፍናም የህገ መንግስትም አካሄድ የለም። ይሄ ሊሰራ አይችልም። ኦነግ እቆምላቸዋለሁ ለሚላቸው ስቴቶችም ህዝብ ውስጥ ሊፋለምላቸው ለነበሩት ጥያቄዎችም መፍትሄ ሊሰጥ የሚችል አይደለም። የአይነቱ አካሄድ
የጠቀሷቸው ነገሮች አሉ። እኔም ከያዝኳቸው ድምጾች ውስጥ እኔ ነኝ ያነጋገርኳቸው በአሜሪካ ድምጽ በኩል አቶ ዳውድ ኤፍሳን እነዚህን የአቶ ካሳሁን ጎፌን ሀሳቦች ይዤ ነበር ያነጋገርኳቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍ ወለምታ ሊሆን ይችላል አልፈታም ይላል ብዬ አላስብም ብለዋል። አቶ ካሳሁን ደግሞ መፍታት አለበት ሊኖር አይችልም ብለዋል። እና እነዚህን ሀሳቦች አንስቼ ጠይቄያቸው ነበር። እሳቸው እንዳሉት እርስዎ እንደጠቀሱት የኢህአዴግ ሰራዊት ነው ያለው እዛ ውስጥ እጃቸው በደንብ የጨቀየ ሰዎች ስላሉ ጥያቄ እንዳላቸው ተናግረዋል። ይሄ ደግሞ ጥያቄ የፖለቲካ አይደለም ወይ የሚል አንስቼላቸው ነበረ። እስቲ የተወሰነ የአቶ ዳውድ ኤፍሳን ድምጽ ይዣለሁ እና እሱን ይስሙና አስተያየት ይሰጡናል።
በትጥቅ መፍታት አለመፍታት ጉዳይ አይደለም። አንዱ አስፈቂ አንዱ ፈቂ አይደለም። ሁሉም የኛ ነው ብለን ነው የተስማማ። ይህንን በመንግስት እንትን ውስጥ እንዴት ኢንትግሬትድ ሆኖ የመንግስት ሴኩሪቲ ሀይል አካል እንዴት እንደሚሆን በመንግስት ውስጥ ያለውም ቤት ሆኖ የህዝብ ስጋትና የእኛ ስጋት ያለውም እነሱም ግንዘባ አድርጎ እንዴት እንደሚያደርጉ ይሄንን ነው የተስማማ ነው።
ዶክተር አወል እስቲ በዚህ ላይ አስተያየት ከመስጠቶት በፊት በመጨረሻ ላይ ወዳነሳው ጥያቄ እንምጣና ያጠቃልሉታል በርሶም አስተያየትና መንግስት ትጥቅ አስፈታለው በሚለው አቋሙ ከጸና የናንተ ምርጫ ምን ይሆናል የሚል ጥያቄ ጠይቂያችሁ ነበርና አቶ ዳውድ አጠር ያለ መልስ ነው የሰጡት ለሱ።
የኛው ሰሪ በሰላም መንገድ መሄድ ከነሱ ጋር ይሄንን በሰላም መጨረስ ከዚህ አልፎ መንግስት ጦርነት የሚፈርት ከሆነ እነሱ ይጠይቅ ይሄ አይደለም።
እንግዲህ ይሄንን ያሉት እርሶ እንደ ህግ ባለሙያ መሀል ላይ እንዳለፈ ሆነው በመንግስትም በኦነግም በኩል ለዚህ ጉዳይ ልባት ለመስጠት ምንድን ነው ማድረግ የሚገባቸው?
አጥንቅኔ ሁለተኛውን ቃለ መጠይቃቸውን እንደሰማሁኝ ያደረብኝ ግንዛቤ ምንድን ነው? የመጀመሪያው ሙሉ በሙሉ አይቲንክ ሀሳባቸውን ለመግለጽ እድል ያገኙ አይመስለኝ በመጀመሪያው ኢንተርቪያቸው ላይ። ሁለተኛው ላይ እያሉ ያሉት ይህንን ጉዳይ እንደ ትጥቅ መፍታትና እንደ ትጥቅ ማስፈታት ከምናየው ከዛ ሰፋ ያሉ ፖለቲካዊ ችግሮች አሉ። ኢህአዴግ ውስጥ በተለይም በወታደር ውስጥ ያሉ ወንጀል የሰሩ እሳቸው አባባል እርምጃቸው ላይ ያለ ግለሰቦች አሉ። ጦሩም የኢትዮጵያ ህዝብን ሙሉ በሙሉ አይወክልም እና ይሄ ሊፈተሽ ይገባል፣ ሊታይ ይገባል የሚል መንፈስ ያለው የፖለቲካ ጫና ማድረግ የሚፈልግ ይመስለኛል። ምክንያቱም ለምሳሌ መንግስት በዚህ አቋሙ ቢገፋ ጦር መፍታት አለባቸው የሚለው አቋሙ ቢገፋ ምንድን ነው የምታደርጉት የሚለው ነገር ላይ እኛ ያው በሰላማዊ መፍትሄ መንገድ ነው የምንታገለው የሚለው መልስ የሚያሳየኝ ችግሮች አሉ እና እነዚህ ችግሮች ላይ መንግስት እርምጃ መውሰድ መቻል አለበት፣ ነገሮች መቀየር መቻል አለባቸው። አይቲንክ ጫና የማሳደር ፍላጎት ያለው አታኬብ ነገር ግን ከአገላለጽ አንጻር ችግር ያለበት ሆኖ ነው ያገኘሁት። ስቲል ግን አቋማቸው መሳሪያ መፍታት አለመፍታት ላይ የሆነ ግልጽ የሆነ አቋም የማይኖራቸው ከሆነ ለትንሽም ጊዜ መፍታት የለብንም የሚል አቋም የሚኖር ከሆነ እኔ ያን ስህተት ነው ብዬ ነው የምወስደው። ነገር ግን የተስማሙት መጀመሪያ ወደ አገር ቤት ሲመለሱ እነዚህ ነገሮች አሁን የሚያነሳቸውን ችግሮች መንግስት እንፈትሻለን እናያለን የሚል ቃል ሰጥቷቸው ከሆነ አይ ቲንክ ይህንን ማድረግ አግባብነት ነው። የፖለቲካ ስራ ነው፣ የፖለቲካ ጥያቄ ነው። ህጉን ባከበረ መልኩ፣ ህገ መንግስታዊነት እንደጠበቀ መልኩ ይህንን ማድረግ ይቻላል። ጫናውንም ማሳደር ይችላሉ። ስለዚህ አይ ቲንክ ወደፊት ልንሄድበት የሚገባው አቅጣጫ የህገ መንግስቱን ፍላጎት የህገ መንግስቱን ድንጋጌ ባከበረ መልኩ ካልሆነ ሁላችንም ወዳልሆነ አቅጣጫ ልንሄድ እንችላለን። መንግስትን ተገፋፍቶ የሆኑ እርምጃዎች ውስጥ የሚገባ ከሆነ ግን ደጋፊዎች አሉት፣ ያ አላስፈላጊ ወደሆነ አቅጣጫ ሊወሰድ ይችላል። አሁን እየተፈጠረ ያለውን ተወሰነ ደረጃ የመሰማመት የመደማመጥ ድል ሊያበላሸው ይችላል። ስለዚህ ሁሉም ኃላፊነት በተሞላበት መልኩ መንግስቱም አይ ቲንክ ጥሩ ታግሷል። ስለዚህ ትዕግስት መቀጠል መቻል አለበት፣ ማግባባት መቻል አለበት። ኦነግ ችግሮች ናቸው ብሎ የሚያስቀምጣቸውን ነገሮች መስማትና በህገ መንግስቱ ማዕቀፍ ውስጥ ለማስታት ጥረት ማድረግ መቻል አለበት። የኦነግ አመራሮችም አይ ቲንክ መግለጫም ሲሰጡ አስበውበት ለእንደዚህ አሁን ለተፈጠሩ አይነት አለመግባባት በማይዳርግ መልኩ መስጠት ቢችሉ ጥሩ ነው። ህገ መንግስታዊ ስርዓቱንም ባከበረ መልኩ መንቀሳቀስ ቢችሉ ጥሩ ነው። ህገ መንግስቱ ሲከበር ከማንም በላይ የእነሱንም ጥቅም ያስከብራል፣ የሌሎች የፖለቲካ ተቃዋሚዎችንም ጭንቅ ያስከብራል። እነሱ ህገ መንግስቱን ሳያከብሩ መንግስት ማክበር አለበት የሚባል ከሆነ ባላንስ አይኖረውም፣ ያ ነገር ችግር ሊፈጥር ይችላል። ስለዚህ ህገ መንግስቱ ችግር አለበት፣ የዲሞክራሲ ጦር አለ፣ የህግ በላይነት ችግር አለ ኢትዮጵያ ውስጥ። ይህንን ማሻሻል የምንችለው ህግ የበላይነትንና ህገ መንግስቱን ጥያቄ ውስጥ በማስገባት ሳይሆን ህገ መንግስቱ በሚያስቀምጠው መልኩ እነዚህን ችግሮች በዛው ማዕቀፍ ውስጥ መፍታት ስንችል ነው።
ዶክተር አወላሎ እንዳሉት አገላለጽ ችግር፣ ሁኔታውን የማብራራት ችግር ሊሆን ይችላል። ስለዚህ ቀጥሎ ባብራሩት ሀሳባቸው ግልጽ ሆኗል ተብሏል። ያው ግን በቀጥታ ይሄንን ጥያቄ ሲያቀርቡ ከመንግስት ጋር ሲወያዩ በግልጽ መቀመጥ ያለበት እነዛ በተጠቀሱት ቦታዎች ያሉት ኦሮሞ ነጻነት ግንባር የታጠቁ ሰራዊት የተባሉት ትጥቃቸውን መፍታት አለባቸው የለባቸውም?
ማንኛውም ሰው ከመንግስት አካላት ውጪ ትጥቅ ታጥቆ ኢትዮጵያ ውስጥ መንቀሳቀስ አለበት የሚል ሀሳብ የለኝም። የኦነግ ሰዎችም ይህንን በደንብ አድርገው የሚረዱት ይመስለኛል። የተለያዩ ሀይሎች በፖለቲካ ፓርቲ ደረጃ ታጥቆ የሚንቀሳቀሱ ከሆነ ሌላውም መንቀሳቀስ አለብኝ የሚል ድምዳሜ ላይ ይደርሳል። የተለያዩ የታጠቁ ሀይሎች ሀገሪቷ ውስጥ የሚኖሩ ከሆነ እነዚህ ሀይሎች የፖለቲካ አመለካከታቸው ፍላጎታቸው አንድ አይደለም። በተለያየ አካባቢ ሊገጩ ይችላሉ። እዚህ መካከል ደግሞ ትርፍ የሚፈልግ ብዙ የፖለቲካ ነጋዴ ተፈጥሯል። ኢትዮጵያ ውስጥ ብዙ ሀብታም እንደተፈጠረ ሁሉ እንደዚያው የፖለቲካ ነጋዴ ተፈጥሯል ባለፈው 10-15 ዓመታት። ስለዚህ ይሄ አገሪቷን ሊያባራ ወደማይችል ቀውስ ሊያስገባ ይችላል። አሁን በተወሰነ ደረጃ ራሱን ዝግጁ አድርጎ ድምፅ ለመስማት ፈቃደኝነት የሚያሳየውን መንግስት ወዳልሆነ ችግር ሊያስገባ ይችላል። አንድ መረዳት ያለብን ነገር ሰዓቶች ብዙ ጊዜ አምባገነናዊ ወደሆነ አቅጣጫ የሚሄዱት ሁል ጊዜም እነሱ በፈለጉት ሁኔታ ብቻ አይደለም። ከእነሱ ውጭ የሚመጣም አንዳንድ ድርጊት፣ አንዳንድ ሁኔታ ወደዛ ሊያስገባ የሚችልበት ሁኔታዎች አሉ። እነዛንም መረዳት ያስፈልጋል። ስለዚህ ሁላችንም ኃላፊነት መውሰድ መቻል አለብን ለሚፈጠረው ነገር። ስለዚህ ይሄ የትጥቅ መፍታት አለመፍታት የሚለው ነገር በእኔ እይታ ከህገ መንግስት አንጻርም ጥያቄ ውስጥ ሊገባ የሚችል ነገር አይደለም። ከአካሄድም አንጻር ከህግ አንጻር የሚያስኬድ ነገር አይደለም። ብዙ ችግሮችን ከመፍጠር ውጪ ሊፈይድ የሚችለው ነገር የለም። እብን ለሚታጠቁት ማለት ነው። ታጥቆ እኮ ከመንግስት ጋር ተዋግቶ መንግስትን ማሸነፍ እንደማይቻል ማንም ያውቃል። አሁን አይደለም፣ ከዚህ በፊትም አልተቻለም። የአይነቱ አካሄድ በዓለም አቀፍ ደረጃ ያለው ሁኔታ፣ በአካባቢ ላይ ያለው ሁኔታ ያን አይነቱን ትግል አይፈቅድም። ስለዚህ በአሁን ጊዜ መንግስት እነዚህን ሀይሎች ወደ ሀገር ጋብዙ፣ ህገ መንግስታዊ ስርዓት ውስጥ ተሳተፉ ብሎ በፈቀደበት ጊዜ ትጥቅ እንታጠቅ አንታጠቅ የሚለው ነገር ጥያቄ ሆኖ መነሳት ያለበት አይመስለኝም። ነገር ግን አሁን ቅድም ያነሳናቸው ያሉት በተለይም በወታደር ውስጥ ያለው ሰልፍ አሰላለፍ ኢትዮጵያን ህዝብ ሙሉ በሙሉ አይወክልም፣ ይሄ ችግር አለበት፣ መፈተሽ አለበት፣ መታየት አለበት የሚለው በጣም ሌጂትሜት የሆነ አግባብነት ያለው ጥያቄ ነው። ብዙ ሰዎች ከዚህ በፊት ሲሉ ነበር ይህንን ነገር። መንግስትም እዚህ ላይ እየሰራ ያለበት ሁኔታ አለ። ከዚህ በፊትም ብዙ ጊዜ ክርክር ያስነሳ ጉዳይ ነው። ያ አጥንቅ ሆነ ግን ሌሎች ኃይሎችም ሊጠይቁ የሚገባ ጫና ሊያድርጉበት የሚገባ እንትን ነው። ከዛ ባለፈ ግን ታጥቆ የህገ መንግስታዊ ፖለቲካ ውስጥ መሳተፍ ማለት ሁለቱ አብሮ ሊሄዱ የማይችሉ ነገሮች ናቸው።
በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ ለሰጡን ትንታኔ እጅግ አድርገን በአሜሪካ ድምጽ ስም እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ።